የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ሐምሌ 5 2016 ዓ.ም ምሽት ዝግጅታችን ጀመረ። የ10 ሺ ኢትዮጵያውያን ዜጎች የውጭ ጉዞ እገዳ መነሳቱን የኢሚግሬሽንና ዜግነት አገልግሎት አስታወቀ።
ከ1986 ጀምሮ በእግድ የቆዩ ግለሰቦችን እስከ 10 ሺህ የሚሆኑ ከእግድ ነጻ ማድረግ ተችሏል ማለት ነው።
ይህና ሌሎች ዘገባዎችን ይዘን ወደ እናንተ የመጣነው። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ከምሽቱ 4 ሰዓት ድረስ በኢትዮጵያን ሰዓት አቆጣጠር የሚተላለፈውን መሰናዶ እየመራው ኤደን ገረመው አብራችሁ እቆያለሁ። ዋና አዘጋጇ ጽዮን ግርማ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ በመሆን ይከውንልናል። ሌሎች የስቱዲዮ ባለሙያዎችም አሉ። አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችንም አብራናለች። ዝግጅቶቻችንን በድረገጻችን የቪኦኤ አማርኛ ድረገጽ ላይ እንዲሁም ደግሞ በፌስቡክ ገጻችን ቬሪፋይድ የተደረገው የቪኦኤ አማርኛ ፌስቡክ ገጽ ላይ ተከታተሉ ዘንድ በአክብሮት እንጋብዛለን። እዚህ ስቱዲዮ ውስጥ ካጠገቤ እንግዲህ ወልዴ የዓለም አቀፍ ዜናዎችን እንዲሁም የሀገር ውስጥ ዜናዎችን ወደ እናንተ ለማድረስ ይገኛል። በቀጥታ ወደዛው ነው የምናልፈው።
በድጋሚ እንደምን አመሻችሁ። በናይሮቢ ቆሻሻ መጣያ ስፍራ 9 አስከሬኖች ሲገኙ፣ በሌላ በኩል ደግሞ የአገሪቱ ፖሊስ አዛዥ ስራቸውን ለቀዋል። በናይጄሪያ የትምህርት ቤት ህንጻ ተደርምሶ 16 ተማሪዎች ሞቱ። እንዲሁም የኔቶ አባላት የረጅም ርቀት ሚሳኤል ስለመጠቀም መናገራቸው አደገኛ ትንኮሳ ነው ሲሉ የክሬምሊን ቃል አቀባይ ተናገሩ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በናይሮቢ ገበያቸው ዝቅተኛ የሆኑ ነዋሪዎች በሚኖሩበት የከተማዋ ክፍል በሚገኝ ቆሻሻ መጣያ ስፍራ ዛሬ አርብ 9 አስክሬኖች መገኘታቸውን ተከትሎ ነዋሪዎች ቁጣቸውን ገልጸዋል። በደቡብ የመዲናዋ ክፍል አስክሬኖቹ ከተገኙበት አቅራቢያ በሚገኝ ፖሊስ ጣቢያ ቁጣቸውን ለመግለጽ የተሰባሰቡ ነዋሪዎችን ፖሊስ በአስለቃሽ ጭስ በትኗል። አስክሬኖቹ በፕላስቲክ ከረጢት ተጠቅልለው በቆሻሻው ክምር ስር እንደተገኙ የዓይን እማኞች ለኤኤፍፒ ዜና ወኪል ተናግረዋል። ከፖሊስ ምላሽ እንሻለን፣ ይህ በአስቸኳይ ምርመራ የሚያስፈልገው ጉዳይ ነው ስትል የአካባቢው ነዋሪ ሉሲ ናምቢ ተናግራለች። ምኩሩ በተሰኘው ሰፈር የታየውን አሳዛኝ ክስተት የከተማዋ ፖሊስ አዛዥ አዳምሰን በንጋይ አረጋግጠዋል። የሟቾቹን አስክሬን ለመለየትና እንዴት እንደተገደሉም ለማወቅ ምርመራ እንደተጀመረ አዛዡ ለጋዜጠኞች ተናግረዋል። ይህ በእንዲህ እንዳለ በርካቶች ሕይወታቸውን ያጡበት የኬንያ ወጣቶች ተቃውሞ አያያዝን በተመለከተ የተሰነዘረውን ትችት ተከትሎ የፖሊስ አዛዡ ዛሬ አርብ ስራቸውን ለቀዋል። የአገሪቱ ፕሬዚደንት ዊልያም ሩቶ የጃፈት ኩሜን የስልጣን መልቀቂያ ጥያቄ እንደተቀበሉ ከቢሮቸው የወጣው መግለጫ አመልክቷል። የፖሊስ አዛዡ መልቀቅ ዜና የመጣው ፕሬዚደንት ሩቶ ሙሉ ለሙሉ በሚባል ደረጃ ካቢኔያቸውን በበተኑ ማግስት ነው። አዲሱ ትውልድ በማህበራዊ ሚዲያ በመደራጀት የሚያደርገው ተቃውሞ የሩቶን የሁለት ዓመታት ስልጣን ክፉኛ የተፈታተነ ሲሆን የታክስ ጭመራ እቅዳቸውን እንዲተዉና ካቢኔያቸውን እንዲበትኑ አስገድደዋል። ሆኖም ግን ወጣት ተቃዋሚዎቹ ፕሬዚደንት ሩቶ ስልጣናቸውን ካለቀቁ የመንገድ ላይ ተቃውሟቸውን እንደሚቀጥሉበት አስጠንቅቀዋል። በተቃውሞዎቹ እስካሁን 39 ሰዎች እንደሞቱ የመብት ተሟጋች ቡድኖች ያስታውቃሉ። በማዕከላዊ ናይጄሪያ በአንድ ትምህርት ቤት የሚገኝ ህንጻ ተደርምሶ በውስጡ ፈተና በመውሰድ ላይ ከነበሩት ተማሪዎች መካከል 16 የሚሆኑት መሞታቸው ታውቋል። በፈረሰው ህንጻ ስር የነበሩ ተማሪዎች ለእርዳታ ሲጮሁ ተደምጠዋል። የእርዳታ ሰራተኞች ህጻናቱን ለማውጣት ሲጥሩና ወላጆችም በተስፋ መቁረጥ ሁኔታውን ሲከታተሉም ተስተውሏል። ባለስልጣናት በአደጋው የሞቱትን ህጻናት በርካታ በማለት ሲገልጹ፣ በስፍራው የነበረው የኤኤፍፒ ዘጋቢ 9 አስከሬኖች ከፍርስራሹ ሲወጡ እንዲሁም በአስከሬን ማቆያዎች 11 የትምህርት ቤት ዩኒፎርም የለበሱ ህጻናት አስከሬኖችን መቁጠሩን አስታውቋል። በአካባቢው የሚኖር አንድ ግለሰብም 8 አስከሬኖች ከፍርስራሹ ሲወጡ መመልከቱን ተናግሯል። በአካባቢው የሚገኝ ሆስፒታል 15 የተጎዱ ተማሪዎችን ለህክምና መቀበሉን አስታውቋል። ለህንጻው መደርመስ ምክንያቱ ወዲያው ባይታወቅም በአካባቢው ለሶስት ቀናት የጣለውን ዝናብ ተከትሎ መከሰቱ ታውቋል። በናይጄሪያ የህንጻ መደርመስ በተደጋጋሚ የሚስተዋል ሲሆን ምክንያቱ ደግሞ ጉቦ የግንባታ ደንብ ተፈጻሚነትን በማላላቱ ደረጃውን ያልጠበቀ የህንጻ ግንባታ እና አሰራር እንደሆነ ተነግሯል። ባለፉት 3 አመታት ውስጥ 55 ሰዎች በህንጻ መደርመስ አደጋ ህይወታቸውን አጥተዋል። ከአውሮፓውያን አቆጣጠር 2005 ወዲህ በሌጎስ 152 ህንጻዎች ተደርምሰዋል። የኔቶ አባላት የረጅም ርቀት ሚሳኤል ስለመጠቀም መናገራቸው አደገኛ ነው ስትል ሩሲያ አስጠንቅቃለች። በያዝነው ሳምንት ዋሽንግተን ዲሲ ጉባኤ ተቀምጠው የነበሩት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላት የረጅም ርቀት ሚሳኤል ስለመጠቀም ማውሳታቸው አደገኛ ማባባስ ነው ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ አርብ ተናግረዋል። ከኔቶ ዋና ጸሐፊ ጀንስ ስቶልተንበርግ ጋር ሆነው ትናንት ሐሙስ መግለጫ የሰጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ አገራቸው ሩሲያ ውስጥ ድረስ የዘለቀ ጥቃት ማድረግ ትችል ዘንድ የረጅም ርቀት መሳሪያዎችን በመጠቀም ላይ አሜሪካ የጣለችውን እገዳ እንድታነሳ ጠይቀዋል። ዩክሬን በአሁኑ ወቅት ከአሜሪካ ባገኘችው መሳሪያ ማድረግ የምትችለው በሩሲያ ድንበርና አካባቢ የጥቃት መነሻ በሆኑ ቦታዎች ላይ ብቻ የመልስ ጥቃት መፈጸም ነው። ዘሌንስኪ ትናንት በተደረገው ጋዜጣዊ መግለጫ ላይ እንዳሉት አገራቸው በአሸናፊነት ለመወጣትና ራሷን መከላከል ትችል ዘንድ በረጅም ርቀት መሳሪያዎች ላይ በአሜሪካ የተጣለው እገዳ መነሳት አለበት። ከዜና ሰዎች ጋር ክሬምሊን ውስጥ በስልክ የተነጋገሩት ዲሚትሪ ፔስኮቭ ሀገራቸው የኔቶን ጉባኤ በጥንቃቄ እንደተከታተለች ገልጸው የረጅም ርቀት መሳሪያዎችን በመጠቀም በተመለከተ የተነገረው አደገኛ ጠብጫሪነት ነው ብለዋል። ቀድሞ በዩክሬን ውስጥ የነበሩ አሁን ግን ሩሲያ እንደ ግዛቷ በምትቆጥራቸው በሉሃንስክ፣ ዶንስክ፣ ኬርሶን እና ዛፖሮዤዥያ የረጅም ርቀት ሚሳኤሎች ጥቅም ላይ እየዋሉ እንደሆነ ያወሱት ፔስኮቭ ከዚህ የበለጠ ርቀትን ለመምታት ማሰብ ፍጹም ትንኮሳ ነው ብለዋል። በሌላ በኩል ጀርመን ለሩሲያ የግድያ ዛቻ እንደማትንበረከክ አስታውቀች። ለዩክሬን የምትሰጠውን ድጋፍ እንድታቆም ለማስገደድ ሩሲያ ለምትሰነዝረው ዛቻ እንደማትንበረከክ ጀርመን አስታውቃለች። ሩሲያ አንድ ከፍተኛ የጀርመን መሳሪያ አምራች ኩባንያ ዋና ስራ አስፈጻሚ ለመግደል ማቀዷን የአሜሪካ ደህንነት ደርሶበታል ሲል ሲኤንኤን 5 የአሜሪካና የምዕራባዊ አገራትን ባለስልጣናት ጠቅሶ ትላንት ሐሙስ ዘግቦ ነበር። ጀርመን በዘገባው ላይ አስተያየት ከመስጠት ተቆጥባለች። እንደ ዘገባው ከሆነ አሜሪካ ጉዳዩን ለጀርመን አስታውቃ የአገሪቱ የደህንነት ኃይል የግድያ እቅዱን እንዳከሸፈ ታውቋል። ግድያ ሊፈጸምባቸው የነበሩትም ራይን ሜታል የተሰኘው የተሽከርካሪና መሳሪያ አምራች የሆነው ኩባንያ ዋና ስራ አስፈጻሚ አርሚን ፓፔጀር እንደሆኑ ታውቋል። የጀርመን የአገር ውስጥ ጉዳይ ሚኒስቴር ቃል አቀባይ ዛሬ አርብ እንዳሉት ከሩሲያ በኩል እየጨመረ የመጣውን ዛቻና ጠባጫሪነት ተገቢውን ትኩረት እንደምትሰጠው አስታውቀዋል። ሩሲያ የሲኤንኤንን ዘገባ ውድቅ አድርጋለች። በመጨረሻም በደቡባዊና ማዕከላዊ አውሮፓ ከ40 ዲግሪ ሴልሲየስ በላይ የናረው ሙቀት ባለስልጣናት ለህዝቡ ማስጠንቀቂያ እንዲያውጁ አስገድዷል። የደን ቃጠሎና በከተሞች ደግሞ የእግረኛ መጓጓዣ መንገዶች ሲቀልጡ ተስተውሏል። ከጣሊያን እስከ ሮማንያ ሰዎች ለሽርሽር የሚወጡ ከሆነ በጥንቃቄ እንዲያሽከረክሩ፣ ውሃ በብዛት እንዲጠጡ፣ ሙቀቱ ከፍተኛ ደረጃ በሚደርስበት ሰዓት ደግሞ ከቤት እንዳይወጡ አሳስበዋል። የጣሊያን ባለስልጣናት ሮምን ጨምሮ በ7 ከተሞች የደረጃ ቀይ ማስጠንቀቂያ አውጀዋል። የሮም ከተማ ማዘጋጃ ቤት ደግሞ ነዋሪዎች የመጠጥ ውሃን የሚያገኙባቸውን ቦታዎች የሚያመለክት መተግበሪያ አውጥተዋል። ከፍተኛው ሙቀት እርጥበት ባዘለው ወበቅ እየተባባሰ እና ይህም ቀድሞውንም የጤና እክል ላለባቸው ሰዎች አደገኛ እንደሆነ የጣሊያን ባለስልጣናት አስታውቀዋል። በክሮኤሽያ ተመሳሳይ ማስጠንቀቂያ ሲታወጅ፣ በአልባንያ ደግሞ ከግሪክና ጣሊያን በሚዋሰነው መንደር ላይ የደን ቃጠሎ ተከስቷል። ክብራትና ክብራን በዚሁ የምሽቱን ዜና እናጠቃልላለን። መልካም ምሽት የተመኘው ወደ ኤደን መራቸዋሉ።
ከሀገር ውስጥና ከዓለም ዙሪያ የተሰባሰቡትን ዓለም አቀፍ ዜናዎች ያደረሰን እንግዱ ወልዴን እናመሰግናለን። ኤደን ገረመው መሰናደውን በመምራት፣ ጽዮን ግርማ በዋና አዘጋጅነት፣ ኤልያስ አስማረ ስርጭቱን በማቀናበር፣ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ከሌሎች ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ እየጋበዝን አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገራለን። የአስር ሺህ ኢትዮጵያውያን ዜጎች የውጭ ጉዞ እገዳ መነሳቱን የኢሚግሬሽን እና ዜግነት አገልግሎት አስታወቀ። ባለፉት 30 ዓመታት ከደህንነትና ከብሔራዊ ጥቅም አኳያ የውጭ ጉዞ እገዳ የተላለፈባቸው 10 ሺህ ኢትዮጵያውያን ዜጎች በዚህ ዓመት ከእገዳ ነጻ መደረጋቸውን የኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊት ገልጸዋል። የተቋሙ ኃላፊዎች የኢሚግሬሽን ዜግነት አገልግሎት አመታዊ የሥራ አፈጻጸምን አስመልክቶ ዛሬ አርብ ለጋዜጠኞች በሰጡት መግለጫ በበጀት አመቱ በስፋት የተስተዋለውን ፓስፖርት የማግኘት ችግርን ለማቃለል 1.1 ሚሊዮን ፓስፖርቶችን ለማተም መቻሉንም ጨምረው ገልጸዋል። በአመቱ በኢትዮጵያ በህገወጥ ሰነድ ሲኖሩ ተገኝቷል የተባሉ 18000 የውጭ ሀገር ዜጎች ላይ ህጋዊ እርምጃ መወሰዱና ከነሱም ውስጥ 6000ዎቹ ከሀገር እንዲባረሩ መደረጋቸውም ተገልጿል። ገብረ ሚካኤል ገብረ መድህን ዝርዝር አለው።
የኢትዮጵያ የኢሚግሬሽን እና ዜግነት አገልግሎት ዋና ዳይሬክተር ሰላማዊት ዳዊትና ምክትሎቻቸው ዛሬ አርብ ሐምሌ 5 ቀን 2016 ዓ.ም የተቋማቸውን አመታዊ የሥራ አፈጻጸም በተመለከተ ለጋዜጠኞች መግለጫ ሲሰጡ ባለፉት አመታት ለሀገር ያሰጋሉ፣ ብሔራዊ ጥቅምንም ይጎዳሉ ተብለው የውጭ ሀገራት ጉዞ እገዳ ተደርጎባቸው የቆዩ በሺዎች የሚቆጠሩ ዜጎች በበጀት አመቱ ከእግድ ነጻ መደረጋቸውን አስታውቀዋል።
ከ1986 ጀምሮ በእግድ የቆዩ ግለሰቦችን እስከ 10000 የሚሆኑ ከእግድ ነጻ ማድረግ ተችሏል ማለት ነው።
ከፓስፖርት አሰጣጥ ጋር በተያያዘም በቅርብ አመታት ዜጎች ፓስፖርት ለማግኘት እጅጉን ሲቸገሩ እንደነበርና 350000 የሚደርሱ ፓስፖርት ፈላጊዎች ተመዝግበው ሲጠባበቁ መቆየታቸውን አውስተው በዚህ አመት ችግሩን ለማቃለል ተሰርቷል ብለዋል።
ወደ 1.5 ሚሊዮን ቡክሌቶችን ከውጪ በማስገባት እነዚህም ደግሞ ወደ 1.1 ሚሊዮን የሚሆኑትን በተቋሙ ፕሪንት አውት በመስራት ወደ 87%ን ማለት ነው ለደንበኞች ወይም ለዜጎቻችን ያሰራጨንበት ሁኔታ ነው ያለው።
የአገልግሎት ሰጪ ተቋሙ ምክትል ዋና ዳይሬክተር አቶ ጎሳ ደምሴ በበኩላቸው ዜጎች ፓስፖርት ለማግኘት የሚያጋጥማቸውን ችግር ለመፍታት በተከናወኑት ተግባራት አሁን በሁለት ወራት ውስጥ ነባር ፓስፖርት ማደስም ሆነ አዲስ ፓስፖርት መውሰድ እንደሚቻል ጠቅሰው ሆኖም ችግሩ ሙሉ በሙሉ ተፈቷል ማለት አይቻልም ሲሉ ተናግረዋል።
መቼ ነው የሚመለሰው ካላችሁ ቶታል ኳሊቲ ሰርቪስ ያረጋግጥለት። እሱ ግን የሚረጋግጠው በቴክኖሎጂ፣ በሰው ኃይል፣ በአሰራር፣ በተደራሽነት፣ በአጋርነት ወደ መላክ ስንደርስ ነው የሚመለሰው ማለት ነው። ዜጎች ማሟላት የሚገባቸውን ማስረጃዎች እና ሌሎች ኢንፎርማቲቭ መረጃዎችን በወቅቱ አይቶ አክት ከማድረግ ይልቅ በፈለጉት ጊዜ የሚመጡ በመሆኑ ያ ደግሞ አገልግሎቱን የምንሰጠው በስኬጁል ስለሆነ ለቅሶ ሊፈጠር ይችላል ማለት ነው። የለቅሶ ምክንያት በርካታ እንደሆነ ነገር ግን በተቋም በኩል መስተካከል የሚገባውን የማስተካከል የማላቅ ስራ ግን በቀጣይነት የምንሰራ መሆኑን በዛ ይወሰድ ለማለት ነው።
አቶ ጎሳ ደምሴ በበጀት አመቱ ኢትዮጵያ ውስጥ በህገወጥ ሰነድ ሲኖሩ በነበሩ የውጭ ሀገራት ዜጎችም ላይ እርምጃ መወሰዱን አመልክተዋል።
ባለፉት ጊዜያት በርካታ ህገወጥ እና ተመሳስለው የተዘጋጁ ሰነዶችን በመገልገል በርካታ የውጭ ዜጎች የነበሩ በመሆኑ ጥብቅ ክትትል ቁጥጥርና የኦዲት ስራዎችን በማከናወን ከ18000 በላይ ሀሰተኛ የመኖሪያ ፈቃድ፣ ቪዛ፣ ትውልደ ኢትዮጵያና ሌሎች የጉዞና የይለፍ ሰነዶችን ሲገለገሉ የተገኙ የውጭ ዜጎች ላይ ጥብቅ እርምጃ በመውሰድ አንዳንዶቹን ወደ ህጋዊ መስመር እንዲገቡ፣ ከፊሎቹን ደግሞ ከሀገር እንዲወጡ የማድረግ ስራ ተሰርቷል።
የአገልግሎት መስሪያ ቤቱ ህጋዊ እርምጃ ወስደውባቸዋል ከተባሉት የውጭ ዜጎች መካከል 6000ዎቹ ከኢትዮጵያ እንዲባረሩ መደረጋቸውን ያስታወቁት አቶ ጎሳ የየትኞቹ ሀገራት ዜጎች እንደሆኑ ግን አልዘረዘሩም። በኢትዮጵያ ለሚኖሩ ስደተኞች ህጋዊ ሰነድ የመስጠት ሂደትና የከለላ ጥያቄዎች ምዝገባ ከሶስት ዓመት በላይ ለሆነ ጊዜ መቋረጡን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ UNHCR እና የኢትዮጵያ ሰብአዊ መብቶች ኮሚሽን በተለያዩ ጊዜያት ገልጿል። እነዚህን ህጋዊ ሰነድ አልባ ስደተኞችና ከለላ ጥያቄዎች የኢሚግሬሽንና ዜግነት አገልግሎት ተቋሙ እንዴት እንደሚያያቸው በአሜሪካ ድምጽ ለተነሳላቸው ጥያቄ አቶ ጎሳ በሰጡት ምላሽ ተከታዩን ብለዋል።
በህገወጥ የገቡ የውጭ ሀገር ዜጎች በስደተኝነት የመመዝገቡ የአራሬ ስራ ቢሆንም እስካልተመዘገቡ ድረስ ግን ኢሚግሬሽን ደግሞ በህገወጥነት የሚወስዳቸው ይሆናል ማለት ነው።
የኢሚግሬሽንና ዜግነት አገልግሎት ከዚህ ቀደም የነበሩበትን ችግሮች ለመፍታት 11 አጀንዳዎችን ያካተተ ተቋማዊ አሰራር ማሻሻያ ማድረጉን ኃላፊዎቹ ጠቅሰው ማሻሻያው ተቋሙን ለመለወጥ ያስችላል ብለው እንደሚያምኑ አመልክተዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መቴን አዲስ አበባ።
የተከታተላችሁት ለምሽቱ ያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ከሃያሺ በላይ የራያ ወረዳዎች የግጭት ተፈናቃዮች ያለ እርዳታ ለወራት መቆየታቸውን ገለጹ። ባለፈው ያዝያ ወር ላይ ተከሰከሰውን ግጭት ተከትሎ ከኮረም ወፍላና ዛታ ወረዳዎች ወደ ዋግ ህምራና የሰሜን ወሎ ዞኖች የተፈናቀሉ ሰዎች ያለበቂ ሰብአዊ ድጋፍ ለሶስት ወራት መቆየታቸውን ተናግረዋል። ተፈናቃዮቹ ጎዳና ላይ ከመተኛት ጀምሮ ለልመና ተዳርገናል ሲሉ ተናግረዋል። በአሁኑ ወቅት እርሳቸውም ተፈናቃይ መሆናቸውን የገለጹትና ኮረም ከተማን ለሁለት አመት በከንቲባነት የመሩት አቶ ብርሃኑ ኃይሉም ከሶስቱ ወረዳዎች የተፈናቀለው ህዝብ ብዛት ከ22000 እንደሚልቅ ጠቅሰው የምግብ አቅርቦቱ እጥረት አሳሳቢ ነው ሲሉ ጠቁመዋል። መስናራጊ ዘገባለሁ።
በፌደራሉ መንግስትና በፕሪቶሪያው የሰላም ስምምነት አከራካሪ የተባሉ ከሚጣሩት የትግራይና የአማራ ክልሎች አዋሳኝ አካባቢዎች መካከል ከሆነው ኮረም ከተማ ባለፈው ሚያዝያ ወር በተከሰከሰው ግጭት ሳቢያ ከአምስት ቤተሰቦቻቸው ጋር ተፈናቅለው በሰቆጣ ከተማ ከተጠለሉ ነዋሪዎች አንዱ የሆኑት አስተያየት ሰጪ በአሳሳቢ የምግብና የመጠለያ እጥረት ውስጥ እንደሚገኙ ገልጸዋል። በደህንነት ስጋት ስማቸው እንዳይጠቀስ የጠየቁት እኒው አስተያየት ሰጪ በከተማው ተፈናቃዮች ይገኙበታል ያሉት ሁኔታ አስረድተዋል።
መንግስትም ዳታም ያደርጋል ይችላል። ኢቭን ተፈናቃይ መኖሩ አለመኖሩ ራሱ ያቃሉ ያያቅም የሚለው ለኛም ጥያቄ ምልክት ነው። እያንዳንዱ በሰቤት ተጠብቶ ነው ያለው። አንዳንድ ባለሀብቶች የክራይ ምናምን ያቅማቸውን እያገዙ ነው እንጂ ለሶስት ወር ያክል አደጋ ላይ ነው የወደቅነው እኛ ማለት ነው። በሶስት ወር ውስጥ ምንም አይነት የተደረገ ድጋፍ የለም። ዋክምራ ዞን የቻለውን ያህል ለማድረግ ቢሞክርም ይህን ሁሉ ሰው ግን ከአቅሙ በላይ ነው። በዞኑም ይፈታ አይደለም። በርካታ ሰው ኃይል ነው።
አድራጊዎች በሚያደርጉላቸው የገንዘብ ድጋፍ ቤት ተከራይተው እንደሚኖሩ አስተያየት ሰጪው ጠቁመው ህይወታቸውን ለማቆየት የሚያስችል ምግብ አቅርቦት ለማግኘት ግን መቸገራቸውን አመልክተዋል።
በረንዳ ወርቆ የሚያድር ነው። አብዛኛው ምንም ነገር የለውም። ዘመድ ያለም ወደ ዘመድ ተቸግሮ ነው የሚኖረው። ለምሳሌ እኔ በልቼ የማድረው እዛ በነበረ የኮረም ያለኝ ሀብት ንብረት እየሸጥ እየላኩልኝ እስካሁን ድረስ ቆይቻለሁ። ነገ እንግዲህ እግዚአብሔር ያውቃል ብዬ ነው። ከሰው ተቀድሶ የሚለምናለ ጉልበት ያለውም በየሆቴሉ የተቀጠራለ። ጉልበት የሌለውም ደግሞ በየሆቴሉ እየለመነ የሚኖር አለ። በርካታ ኃይል ማለት ነው።
ከዛታ አካባቢ ተፈናቅለው በቆቦ ከተማ የሚገኙና ስማቸው በተመሳሳይ የደህንነት ስጋት እንዳይገለጽ የጠየቁ አስተያየት ሰጭም ተፈናቃዩ ማህበረሰብ በምግብ እጦት ደርሶበታል ባሉት ጉስቁልና መማረሩን አስረድተዋል።
እኛ ያለነው አምስት ራሳችን ነው። ቤት ኪራይ ነው። 2000 ብር ነው ተከራይተን ያለነው። በዛ ልክ የኑሮ ውድነቱ በጣም ከፍተኛ ነው ያለው። በጣም አት ነው። መጠለያ ተሰጥቶ ነበረ። እዛ መጠለያ ላይ ልጆች ሲሳመኑ ምናምን ቤት ተከራይተናል። ሌላም ትደርሶ ደግሞ እዚህ 3100 ናት። እንዲህ ነው ብዬ ልገልጽላችን። በጣም ነው መሮን ያለው። እዛ የለመድ ነው የራሳችን ቤት ሆኖ በተጣጣመ ደሞዛችን ብንኖር ማለት ነው። ያን የሞቀ ቤት እንደ እዚህ እኔ እንጃ ይሄ ነው ብዬ ልገልጽላ አልችልም። በጣም ከባድና ከባድ ነው።
ከ10000 የሚልቁ የኮረም ወፍላና ዛታ ወረዳ ተፈናቃዮችን ያስተናገደው የዋግ ምራ ብሔረሰብ አስተዳደር ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት የቅድመ ማስጠንቀቂያ ምላሽ ቡድን መሪ ዝናሽ ወርቁ በበኩላ ናቸው። በዞኑ አቅም የተፈናቃዮቹን ጥያቄዎች ለመመለስ አይቻልም ብለዋል።
ሚያዝያ 8 ነው የመጡት። ሚያዝያ 8 ላይ 11092 ተፈናቃዮች አሉ። አሁን መጠለያ ለማዘጋጀት ምናምን አሁን አንችልም ማለት ነው። አቅም የለንም። እንኳንም የለንም ለምንመግበው እንኳን እንደመጡ የመገብናቸው ለአንድ ሰው 25 ኪሎ ግራም ነው የሰጠነው። ማግኘት የሚገባውን እንኳን አይደለም የሰጠነው። ምክንያቱም ያለችውን መጠባበቂያ ብለን ያስቀመጥናት ነው አንስተን የሰጠነው። እንደገና የሰላም ሁኔታ መንገዱ ዝግዝግ ያለ ነው። ድጋፍ እንኳን ክልሉ ላክቢል ሌላ ማካላም ጣቢል ዝናብ አጠር ነው። በተፈጥሮም እንግዲህ በጣም በድርቅ የሚጠቃ አካባቢ ነው። ከዛ ጋር ተያይዞ ደግሞ ያምናው ደግሞ ድርቅ በጣም በከፍተኛ ደረጃ ብዙ ህብረተሰብን የጎዳ ስለሆነ ይሄ ተፈናቃይ ሲጨመር ደግሞ አይደለም ተፈናቃዩ ማሪውም ተጋላጭ ይሆናል። በህፃናት አድን ድርጅት የካሽ 14000 በሁለት ዙር የሚሰጥ ገና ለየታ አድርገን ሶስት ወረዳውን እንዲሁም ደግሞ ሰቆጣ ከተማ ደግሞ ያሉ ተፈናቃይ ከኦሮሚያ ከዚህ ከመተማ በሰሜኑ ጦርነት ደግሞ ዚህ ነቅሰጌ ባላ ምናምን አካባቢ ያሉ ሰዎች አሉ ያልሄዱ ማለት ነው። እነዛ ሰዎችን ጨምረን 1500 ላባወራ የሁለት ዙር በአንድ ዙር 7000 በአንድ ዙር 7000 14000 ብር ድጋፍ እንግዲህ አግኝተናል። እሱን እየታውን አጠናቀን አሁን መዝገብ አካውንት ከፈተ ላይ ይገኛሉ ማለት ነው።
የኮረም ከተማ ጊዜ አስተዳደር ከንቲባ አቶ ብርሃኑ ኃይሉ ከ22000 በላይ ሰዎች ከቀያቸው ተፈናቅለው መውጣታቸውን አረጋግጠዋል። ከነዚህም የሚበዙት ተፈናቃዮች በዋግምራ ብሔረሰብ አስተዳደር ዞን ዋና ከተማ ሰቆጣ እንዲሁም በሃሞሲትና ጥራራ አካባቢዎች ላይ እንደሚገኙ ተክሰው በሰሜን ወሎ ዞን ደግሞ በቆቦ፣ ሮቢት፣ ጎብዬና ወልዲያ ከተሞች ከህብረተሰቡ ጋር ተጠግተው በመኖር ላይ እንደሚገኙ ተቆጥረዋል። ተፈናቃዮቹ ያነሱት የምግብ እጥረት ችግር ትክክለኛ መሆኑን የገለጹት ከንቲባው ተደጋጋሚ ሙከራዎችን ስለማድረጋቸውና እስካሁን ግን የተገኘ ተጨባጭ ምላሽ እንደሌለ አስረድተዋል።
ተከታታይ የሆነ እርዳታ የለም ጠይቀናል እኮ እርዳታ ግን ሊሰጥ ግን አልቻለም። ምክንያቱም ባላወቁን ምክንያት ማለት ነው እንጂ እርዳታ ብዙ ተጠይቀናል ጭራሽ ግን እርዳታ ሊሰጥ አይችልም የሚሉን። ስለዚህ ሶስት በሙሉ በአጠቃላይ ተከታታይ የሆነ ህጋዊ እርዳታ አላገኘንም ማለት ነው። ጭራሽ ክልሉ የሰጠንም ያናገረንም ነገር የለም። እዚህ ዙሪያ ላይ
ማፍታ ያገኘናቸው የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው ባያብል ለተፈናቃዮቹ የምግብ ጥያቄ አፋጣኝ ምላሽ እንደሚሰጥ አስታውቀዋል።
ዋግ ላይ ላሉት ለ10000 የሚሆኑ ተጠቃሚዎች ማለት ነው መድበናል። ለሰሜን ወሎ ላሉትም ለዚህ ለአላማጣ ዙሪያ ላሉትም መድበናል። ደብ አድርገን ኦልሬዲ በሂደት ላይ ነው ያለው ለማጓጓዝ ማለት ነው። አውቀና እነሱን መረጃዋል።
ከ20000 የሚልቁ ሰዎች የተፈናቀሉባቸውን የኮረም ወፍላና ሳት ወረዳዎች የፌዴራሉ መንግስትና የፕሪቶሪያው ስምምነት አከራካሪ ሲሉ ይጠሯቸዋል። የሰሜን ኢትዮጵያው ጦርነት በሰላም ስምምነቱ ከተቋጨ በኋላ ላለፉት 3 አመታት ወረዳዎቹን በጊዜያዊነት ሲያስተዳድሩ የቆዩት አመራሮችና የመብት ጥያቄዎች ግን የማንነትና ራስን በራስ የማስተዳደር ጥያቄ የሚነሳባቸው ይሏቸዋል። ከጦርነቱ በፊት አካባቢዎቹን ሲያስተዳድር የነበረው የትግራይ ክልል ጊዜያዊ አስተዳደር ደግሞ አከራካሪ ያልሆነ በትግራይ ክልል ወሰን የተካለለ ቦታ ነው ሲል ይሟገታል። በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት አፈጻጸም ላይ ያተኮረ ሁለተኛ ዙር ስትራቴጂያዊ ግምገማ ባለፈው ማክሰኞ በአዲስ አበባ ሲካሄድ ተፈራራሚ ወገኖች ተፈናቃዮችን ወደ ነበሩበት ለመመለስ፣ የቀድሞ ተዋጊዎችን ትጥቅ ለማስፈታትና ወደ ማህበረሰቡ መልሶ ለማዋሃድ የሚፈጽሟቸውን ተግባራት ደረጃ በደረጃ ለመቀጠል እንደተስማሙ የአፍሪካ ህብረት ማስታወቁ ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
የአየር ንብረት ለውጥ እና የዓለም ህዝብ ቁጥር በከፍተኛ ፍጥነት መጨመር የምግብ ዋስትናን አደጋ ላይ ሊጥል የመቻሉ እጣ ፈንታ እያነጋገረ ነው። እንደ ባለሙያዎች እምነትም የዓለም ህዝብ ቁጥር ከ10 ቢሊዮን በላይ ሲደርስ የሰብል ምርት በአንጻሩ በ30% ሊቀንስ ይችላል። መሐመድ ዩሱፍ ከናይሮቢ የመንግስታቱ ድርጅት የዓለም ህዝብ ቀንን አስታኮ ባጠናቀረው ዘገባ እንደጠቆመው ሁኔታው በተለይ ደግሞ በአፍሪካ የሚኖረውን ተጽዕኖ ለመቀነስ በግብርናው ዘርፍ የሚደረግ ለውጥ ብቸኛ አማራጭ ነው ብሏል። ለዝርዝሩ አሉላ ከበደ።
በሚቀጥሉት 60 አመታት ውስጥ የዓለም ህዝብ ቁጥር ከ8.2 ቢሊዮን ወደ 10.3 ቢሊዮን ያድጋል ተብሎ ይጠበቃል። ያንንም እንደ አውሮፓውያን የዘመን አቆጣጠር በ2080ዎቹ መሆኑ ነው። በትንቢያው መሰረት አብዛኛው ይህ እድገት የሚከሰተው ከፍተኛ የወሊድ መጠን ባላቸው በርካታ የአፍሪካ ሀገሮች ውስጥ ነው። ይህም በዓለም አቀፍ ደረጃ የሚታየውን ያልተማከለ እድገት እንደሚያባብስ የተቀመጠው የተባበሩት መንግስታት ድርጅት የስነ ህዝብ ጉዳይ ጽህፈት ቤት UNFPA የሀገር ውስጥና ዓለም አቀፍ ስደትን ይቀሰቅሳል ይላል። እንደ አውሮፓውያን የዘመን አቆጣጠር ከ2019 እስከ 2022 ባለው ጊዜ በአፍሪካ ከሚኖረው 1.3 ቢሊዮን ህዝብ መካከል 1 ቢሊዮኑ ጤናማ ምግብ ፍለጋ ሲታገልና በአንጻሩ በአግሩ የተለያዩ አካባቢዎች የነበረው ረሃብ በእጅጉ ተባብሶ መቀጠሉን የመንግስታቱ ድርጅት አመልክቷል። በተከታታይ ድርቅ ሳቢያ በአግሩቱ ለእርሻ ስራ የሚውለው መሬት መጠን እየቀነሰ መምጣቱና ያደረም ቁጥሩ በፍጥነት እየጨመረ የመጣው የህዝብ ቁጥር ለእርሻ የሚሆን ቦታ እንዳያገኝ ማድረጉ ተመልክቷል። ክሪስ ኦጂዮ ዓለም አቀፍ የበቆሎና የስንዴ ማሻሻያ ማዕከል ከፍተኛ ተመራማሪ ናቸው። ቁጥሩ ያደገ የመጣውን ህዝብ ለመመገብ የአፍሪካ አርሶ አደሮች በትናንሽ ቦታዎች ብዙ ምርት ማምረት መቻል አለባቸው ይላሉ።
We cannot even think of a human way ethical way to stop population growth, so let it grow.
በከፍተኛ ፍጥነት እየጨመረ ያለውን የህዝብ ቁጥር ግስጋሴ የሥነ ምግባር መሮችን ባሟላ መንገድ ለመክታት ስለሚያስችል ዘዴ ማሰብ እንኳን አንችልም። ስለሆነም የህዝብ ቁጥር መጨመሩን ቀጥሏል። በአንጻሩ ሶሽ ለአነስተኛ ስፍራ ብዙ ማምረት እንዲችሉ ማድረግ አለብን። ለምሳሌ ያህል በሄክታር 1 ቶን በቆሎ ከሆነ ማምረት የምንችለው ከአንድ ቶን ወደ 2 3 4 እና 5 አለያም እስከ 10 ቶን ማድረስ የሚያስችሉ እንዲሁም የተለያዩ ዝርያ ያላቸው ምርቶች ማልማት የሚያስችል ያመራረስ ስራ ጭምር በቀለጠፈ መንገድ ስራ ላይ መዋል አለብን። ይህም ድርቅ በሚከሰትበት ወቅት ሳይቀር እውን ማድረግ የሚቻል መሆን አለበት።
የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ፕሮግራም ምክትል አስተዳዳሪ አንቮን በያዝነው ሳምንት ሜክሲኮ ላይ በተካሄደው ጉባኤ ወቅት ሲናገሩ ሳይንሳዊ ምርምሮችና ቴክኖሎጂዎች ገበሬዎች የአየር ንብረት ለውጥ የሚያስከትላቸውን ሁኔታዎች መቋቋምና ልዩ ልዩ የሰብል አይነቶችንም ማምረት እንዲችሉ እገዛ እንደሚያደርጉላቸው አስረድተዋል።
To help make sure we're accelerating smart innovations so that farmers are getting access, so even in the face of
ሰቃቂ ድርቅ በሚከሰትበት ወቅት ጭምር ለአርሶ አደሮች ተደራሽ የሆኑ ዘመናዊ የአሰራር መንገዶች ስራ ላይ መዋላቸውን ለማረጋገጥ እንዲረዳን ራሳቸውንና ቤተሰባቸውን የሚመግቡበት ምርት ማምረት መቻላቸውን ለዚህም ትክክለኛው ሳይንሳዊ አሰራር ትክክለኛው ዘርና ከግሉ ዘርፍ ይህን መሰል ፍላጎት እንዲኖር የሚፈቅዱ ለምሳሌ የሚያህል በቆሎ ብቻ ከማምረት ይልቅ አተርና ሌሎች የአየር ንብረት ለውጥን የሚቋቋሙ የሰብል አይነቶችንም ጭምር ማብቀል በሚያስችል ሁኔታ ተባብረው የሚሰሩ ትክክለኛ ሸሪኮች መፍጠር መቻላችንን ማረጋገጥ አለብን።
የዩናይትድ ስቴትስ መንግስት እንደ አውሮፓውያን የዘመን አቆጣጠር በ2010 በዓለም ዙሪያ በሚገኙ መመልማት ላይ ባሉ ሀገራት ለረሃብና ለድህነት መንስኤ የሆኑ ችግሮችን ለመቅረፍ ያለመና በእንግሊዝኛው አጠራር Feed the Future የተባለ ፕሮግራም መጀመሩ ይታወሳል። መርሃ ግብሩም የአየር ንብረት ለውጥ በሚደቅናቸው ፈተናዎች ላይ ትኩረት በማድረግ ዘላቂ አሰራሮችን በማስተዋወቅ የአህጉሪቱን የግብርና ስርዓት አሻሽሏል። ይህም የምጣኔ ሀብትን ማሳደግ የሚያግዙ መንገዶች የሥራ ዕድሎችና የንግድ ልውውጥ ደረጃን ከፍ በማድረግ ረድቷል። ይህ በእንዲህ እንዳለም በአንዳንድ የአፍሪካ ሀገሮች በቆሎ ዋነኛ የምግብ አይነት በመሆኑ በዝናብ መኖር ላይ ጥገኛ የሆነው ይህ ምርት የአየር ንብረት ለውጥና ያልተጠበቀ የዝናብ ሁኔታ ለሚያስከትሏቸው ችግሮች የተጋለጠ መሆኑ በእጅጉ እንደሚያሳስባቸው ባለሙያዎች ይናገራሉ። የአፍሪካ ገበሬዎች በቂ ምግብ ማምረት ይችሉ ዘንድ የሚያመርቱትን ምርት አይነትና ጊዜ በተመለከተ ለውጦችን ማድረግ አለባቸው ሲሉም የበቆሎና የስንዴ ማሻሻያ ማዕከሉ ተመራማሪ ክሪስ ኦጆ ያስረዳሉ።
Ensuring that production and productivity continues whether it is
ምርትና ምርታማነት በተለምዶ የምርት ወቅት ይሁን ከዚያ ውጪ እንዲቀጥል ማድረግ 100% የግድ በዝናብ ላይ የተመሰረተ የግብርና አሰራርን መከተል ማለት አይደለም። ቀደም ብዬ እንደገለጽኩት ብዛነትና ሰብል ማፋረቅ አሰራር ስንልም ለማህበረሰብ ህልውና ለአንድ የሰብል አይነት ብቻ መተማመን ማለት አይደለም። በርካታ ሀገሮች ከዚህ መሰሉ የምርት ፍራት ጋር የሚጣጣሙ ሌሎች የሰብል አይነቶች በሙሉ ቸል ብለው በበቆሎ ምርት ላይ ጥገኛ መሆናቸውን አውቃለሁ።
በበርካታ የአፍሪካ ሀገራት ድርቅ እየጨመረ በመምጣቱ አርሶ አደሮች ያልተጠበቁና አስቸጋሪ የአየር ንብረት ሁኔታዎችን የሚቋቋሙ እንደ ካሳቫ፣ ማሽላ፣ አደንጓሬና ሚለት የተባለውን የመሳሰሉ ድርቅና የከፋ የአየር ሁኔታ መቋቋም የሚችሉ የሰብል አይነቶችን እንዲያመርቱም አሳስበዋል።
የተከበራችሁ አድማጭ ተመልካቾቻችን ለምሽቱ ያዝናችሁ የመጀመሪያው ምዕራፍ ዘገባዎች ተጠናቀዋል። ዘርዘር ወደ አሉት ዘገባዎች እንሻገራለን። ትራምፕ ካሸነፉ የመንግስት ቢሮክራሲን በቀጥታ የሚቆጣጠሩበት መመሪያ ተዘጋጀ። የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በህዳር ወር በሚካሄደው ምርጫ ካሸነፉ አጠቃላይ የፌደራል መንግስት ቢሮክራሲ በጠቅላላ በቀጥታ በራሳቸው ቁጥጥር ስር ሊያውሉ እንደሚችሉ ታወቀ። ይኸው ሐሳብም በ100 ወጋ አጥባቂ ተቋማት በተዘጋጀ መመሪያ ላይ በግልጽ ተቀምጧል። የአሜሪካ ድምጽ የዋይት ሃውስ ዋና ዘጋቢ ስቲቭ ሄርማን ከዋይት ሃውስ ያደረሰን ዘገባ ይቀጥላል።
ዶናልድ ትራምፕ ከ8 ዓመታት በፊት ባደረጉት የምርጫ ዘመቻ የዋሽንግተንን ቢሮክራሲ እንደሚፈልጉት እንደሚያደርጉ ቃል ገብተው ነበር።
If I'm elected president, we are going to drain the swamp in Washington DC.
ፕሬዝዳንቱ የከተመረጥኩ ዋሽንግተን ዲሲ ውስጥ ያለውን አረንቋ እንመጣዋለን።
ትራምፕ አሁንም አረንቋ ያሉትን ለማጽዳት በመዛት ላይ ናቸው። ይህም ፖሊሲ የሚያወጡ ነገር ግን ተጠሪነታቸው ለፕሬዝዳንቱ ያልሆኑ አካላትን ከመንግስት ጉዳይ ውስጥ ማስወገድ ማለት ሲሆን፣ ያ እቅድ አሁን 100 ወግ አጥባቂ ድርጅቶች ባዘጋጁት የአፈጻጸም መመሪያ ላይ ሰፍሯል። ፕሮጀክት 2025 በሚል የተሰየመው መመሪያ ሄሪቴጅ ፋውንዴሽን ወይም የቅርስ ተቋም በተሰኘ ቀኝ ዘመም አካል የተዘጋጀ ሲሆን የመንግስትን አስተዳደር እንዴት በተቀየሰው መንገድ መቀየር እንደሚቻል መመሪያዎች አሉት። የሄሪቴጅ ፋውንዴሽን ፕሬዝዳንት ኬቪን ሮበርትስ በአፈጻጸሙ ወቅት ግጭት ሊኖር እንደሚችል አስጠንቅቀዋል።
We are in the process of the second American Revolution, which will remain bloodless if the left allows.
ሁለተኛው የአሜሪካ አብዮት ሂደት ውስጥ እንገኛለን። ይሄ የደም መፋሰስ የማይኖረው ግራ ዘመሞቹ እንዲሆን የሚፈቅዱ ከሆነ ነው።
ከዚህ ጸባጫሪ አስተያየት በኋላ ትራምፕ ፕሮጀክት 2025 ከተሰኘው መመሪያ ራሳቸውን አርቀዋል። ምክንያታቸውን ሲገልጹም ስለ ፕሮጀክቱም ሆነ ስለ አዘጋጆቹ ምንም አይነት እውቀት እንደሌላቸው እንዲሁም የመመሪያው ጸሐፊዎች ባቀረቧቸው አንዳንድ ነገሮች ላይ አልስማማም ብለዋል። የፕሮጀክቱ ዋና ኃላፊ ፖል ዳንስ በሲስፓን ቴሌቪዥን ጣቢያ ላይ ቀርበው እንደተናገሩት ከሆነ የትራምፕ ንግግሮችና ሐሳቦች ለጽሑፉ መነሻ እንደሆኑ በማያጠራጥር ሁኔታ ግልጽ ሆኗል።
He was president for 4 years, so many of the ideas are carry-ons from his original works.
የመጀመሪያውን 4 አመታት ፕሬዝዳንት ነበሩ። ስለዚህ አብዛኞቹ ሐሳቦቻቸው ከመነሻ ስራቸው የቀጠሉ ናቸው። ስለዚህ አብዛኛው ነገር ከመጀመሪያው የፕሬዝዳንት ትራምፕ ዘመን የፈለቁ መሆናቸውን ማስተፈልጋለሁ።
የአሜሪካ ድምጽ ከሄሪቴጅ ፋውንዴሽን ጋር ቃለ መጠይቅ ለማድረግ ጥያቄ አቅርቦ የነበረ ሲሆን ተቋሙ ለቃለ መጠይቅ ሰዎችን ማቅረብ እንደማይችል ገልጾ ነገር ግን ፕሮጀክት 2025 የትኛውንም እጩ ተወዳዳሪ እንደማይወክል በኢሜል መልእክቱ አጽንኦት ሰጥቷል። ፕሮግረሲቭ ፖሊሲ የተሰኘው ተቋም ፕሬዝዳንት የሆኑት ዊል ማርሻል እንደሚሉት የአሜሪካ ህገ መንግስት ጸሐፊዎች የሆኑት ጀምስ ማዲሰን እና ቶማስ ጄፈርሰን የስራ አስፈጻሚው ህግ አውጪው እንዲሁም ህግ አስፈጻሚው ስራ እንዲለያይና ተጠያቂነት እንዲኖር ያበጁትን ፕሮጀክት 2025 ለማስወገድ ይሻል።
Madison and Jefferson ought to be spinning in their graves when they see how much power they want to concentrate in the next president's hand.
በሚቀጥለው ፕሬዝዳንት እጅ ውስጥ የሚገባው ስልጣን ያክል እንዲሰባሰብ እንደሚፈልጉ ሲያዩ ማዲሰንና ጄፈርሰን መቼም ከመቃብር ውስጥ እየተገለባበጡ ነው የሚሆነው። በዛ ላይ ደግሞ እኚህ ፕሬዝዳንት ትራምፕ መሆናቸውና ከዚህ ቀደም ስልጣናቸውን እንዴት አላግባብ እንደተጠቀሙበት ስታስብ ለሀገሪቷ ቅጀት ነው የሚሆነው።
የፕሬዚዳንት ጆ ባይደን የድጋሚ ምረጡኝ ዘመቻ ፕሮጀክት 2025ን ዋና ኢላማ በማድረግ እየተንቀሳቀሰ ነው። ልዩ ድረገጽ አዘጋጅቶ ትችቶችንና የለዘብተኛ መገናኛ ብዙሃን ሐሳቦችን በማስተናገድም ላይ ነው። የኤምኤስኤንቢሲ ቴሌቪዥን ባልደረባ ሜሊሳ ሜሪ ስለ ፕሮጀክት 2025 ተከታዩን ብለዋል።
Critics are calling it the fascist playbook.
ተቾች የፋሽዝም መመሪያ መጽሐፍ ይያሉት ነው። ለዚህም ነው በመጪው ዳር የሚመረጡበት ምክንያት ሳይሆን ዋነኛው ምክንያት ነው መሆን ያለበት።
በርካታ ጉዳዮችን የሚነካው ቅዱ መንግስት ለታዳሽ ኃይልና ለአየር ንብረት ለውጥ ለመቋቋም የሚመደበው ገንዘብ እንዲቀንስ ይጠይቃል። የትምህርት ሚኒስቴር ፈርሳል፣ የፌደራል የምርመራ ቢሮ FBI እና የአሜሪካ ድምጽን በበላይነት የሚያስተዳድረው የዩናይትድ ስቴትስ ግሎባል ሚዲያ ኤጀንሲ ከላይ እስከ ታች እንዳዲስ ይዋቀራሉ። ለስቲቭ ሄርመን ዘገባ ኤደን ገረመው ከዋሽንግተን ዲሲ። ከዩናይትድ ስቴትስ የምርጫ ዘገባዎች አሁንም አልወጣንም። ባይደን ከፉክክሩ ቢወጡ ማን ይተካቸው ይሆን? የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ከሪፐብሊካኑ ተፎካካሪያቸው የቀድሞ ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ክርክር ባጋጠማቸውን ችግር ተከትሎ አንዳንድ የፓርቲያቸው መሪዎች ከእጩነቱ እንዲወጡ ጠይቀዋል። ባይደን ቢወጡ የዲሞክራቲክ ፓርቲው ፕሬዝዳንታዊ እጩ ማን ይሆናል? የአሜሪካ ድምጽ ስካት ስተርንን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
ፕሬዚደንት ባይደን ሲጀመር ውድድር ውስጥ የገባሁት ለማሸነፍ ነው ብለዋል።
I think I'm the most qualified person to run for president.
ለፕሬዝዳንትነት ለመወዳደር እኔ ከማንም ይላቀ ብቃት አለኝ።
ከተፎካካሪያቸው ከቀድሞ ፕሬዚደንት ዶናልድ ትራምፕ ጋር ባደረጉት ክርክር ላይ ያጋጠማቸውን ችግር ተከትሎ አንዳንድ የራሳቸው ፓርቲ አባላት ፕሬዚደንቱ ከፓርቲው ውጭነታቸው ገለል እንዲሉ እየጠየቁ ነው። የቨርጂኒያ ዩኒቨርሲቲው የፖለቲካ ማዕከል ዳይሬክተር ሌሪ ሳባቶ እንደሚናገሩት ለወራት ከተካሄዱት ቅድመ ምርጫዎችና የመራጭ ሸንጎዎች በኋላ ዲሞክራቲክ ፓርቲው ባይደንን አስገድዶ ከፍክክሩ ሊያስወጣቸው አይችልም።
There is only one way for a nominee to be removed and that
እንግዲህ አንድሬ ተመረጠጩ ከፉክክሩ ለማስወጣት አንድ መንገድ ብቻ ነው ያለው። እሱም ያጩ የፓርቲው ጉባኤ ከመካሄድ በፊት ከፉክክሩ ለመውጣት ኮስተንና የዲሞክራቲክ ፓርቲው ብሔራዊ ኮሚቴ የጉባኤውን ደንቦች እንዲያዘጋጁ መንገዱን ከከፈተ ብቻ ነው።
የሆነ ሆኖ ባይደን ከጭነታቸው ቢወጡ ግን ተተኪያቸው ሊሆኑ ከሚችሉት ዲሞክራቶች ውስጥ ግንባር ቀደም የሚሆኑት ምክትላቸው ካማላ ሃሪስ ናቸው። ነገር ግን ሃሪስ የፓርቲያችን እጩ ባይደን ናቸው ብለው አስረግጠው እየተናገሩ ነው። ዶናልድ ትራምፕ የምክትል ፕሬዝዳንታቸው የማይክ ፔንስ ድጋፍ እንኳን እንደሌላቸው በማንሳት ለጆ ባይደን ያላቸውን ታማኝነት ገልጸዋል።
Between Joe Biden and Donald Trump.
ልብ በሉ መድረኩ ላይ ከነበሩት ከጆ ባይደን እና ከዶናልድ ትራምፕ የራሳቸው ምክትል ፕሬዝዳንት ድጋፍ ያላቸው አንደኛው ብቻ ናቸው ጆ ባይደን ብቻ።
የደቡባዊ ካሊፎርኒያ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰሩ ክርስቲያን ግሮስ ሃሪስ የፓርቲያቸው ፕሬዝዳንታዊ እጩ ቢሆኑ ማንን እንደሚመርጡ ያልወሰኑ በፓርቲ ወገንተኝነት ድምጽ የማይሰጡ መራጮችን በመሳብ ሊረዱ እንደሚችሉ ያስረዳሉ።
በአሁኑ ሰዓት ካማላ ሃሪስ ከጆ ባይደን ትንሽ የሚበልጥ የመመረጥ እድል ኖራቸው ይችላል ብዬ ማስበው የመራጮች አስተያየቶችን በማስተዋል ነው። ሁሉም በሚመለከት አሁን ማቋም ያለያዙ በፓርቲው ወገንተኝነት ድምጽ የማይሰጡ መራጮች አሉ። ምናልባትም እሳቸው ከባይደን ሊቅ እነዚህ መራጮች አሳምነው ለማንቀሳቀስ ይችሉ ይሆናል።
ጆ ባይደንን ሊተኩ ይችላሉ ተብለው ስማቸው ከመነሳ የዲሞክራቲክ ፓርቲው መሪዎች መካከል አንዱ የካሊፎርኒያው አገረ ገዢ ጋቪን ኒውሰም ናቸው። እሳቸውም ለጆ ባይደን እጩነት ያላቸውን ድጋፍ የገለጹ ሲሆን ባለፈው ሳምንት ሚሽገን ክፍለ ግዛት ላይ የመራጭ ቅስቀሳ አካሂደውላቸዋል።
Results.
እኔ በውጤት በክዋኔ አምናለሁ። እሳቸው ደግሞ ሰርተው ውጤት አምጥተዋል። ያንን ተጨባጭ ናይተው ለሚፈርዱልተው ለማንኛውም እኔ የምፈልገው ዋና ተዋናይ ሳይሆን ዋና የጦር አዛዥ ነው።
ሌላዋ የሚሽጋኗ አገረ ገዢ ግሬቸን ዊትመን ናቸው። እሳቸውም አሁንም ፕሬዝዳንቱ በእጩነታቸው እንዲገፉ ድጋፋቸውን እየገለጹ ናቸው። ዊትመር ሪፐብሊካኖችም ዲሞክራቶችም ተቀራራቢ ድጋፍ ያላቸው ቁልፍ ክፍለ ግዛት በሆነችው በሚሽገን በድጋሚ ለመመረጥ የቻሉ አገረ ገዢ ናቸው። ከዚያም ሌላ የሰራተኛ ማህበራትን የሚደግፉ በመሆናቸውና በመሳሪያ የሚፈጸሙ ጥቃቶችን ለማስቆም በሚያደርጉት ጥረት በአገር አቀፍ ደረጃም የዲሞክራቶች ድጋፍ ያላቸው ናቸው።
በአሜሪካ በየሳምንቱ ካለማቋረጥ ተመሳሳይ የሚሰቀጥ ዜና እናያለን። በመሳሪያ በሚፈጸም ሁከት የማይታመስ አንድም ቦታ አታገኙም።
የኬንታኪው አገረ ገዢ አንዴ በሽር ደግሞ እንደ ኒውዘምና እንደ ግሬቸን ዊትመር በአገር አቀፍ ደረጃ የሚታወቁ አይሁኑ እንጂ ሪፐብሊካኖች በሚቆጣጠሩት የደቡባዊ አሜሪካ ክፍለ ግዛት ተወዳጅ አገረ ገዢ ናቸው። ሌላው ስማቸው የሚነሳው መጪውን የዲሞክራቲክ ፓርቲውን ጉባኤ በአስተናጋጅነት የሚመሩት የኢሊኖዩ አገረ ገዢ ጄቢ ፕሪትስከር ሲሆኑ ባይደንን ቢተኩ ባለቀ ሰዓት ለሚደረግ ፉክክር ለምረጡኝ ዘመቻ የሚሆን የግል ገንዘባቸውን ማውጣት የሚችሉ ባለሀብት ናቸው። የቀድሞዋ ቀዳማዊት እመቤት ሚሼል ኦባማም ስማቸው እየተነሳ ነው። ሚሼል ለፕሬዝዳንትነት መወዳደርን ፈጽሞ የማላደርገው ነው በማለት ያለማሰለስ የሚናገሩ ይሁኑ እንጂ አሁንም የበርካታ መራጮች ድጋፍ አላቸው። ባለፈው ሳምንት ሮይተርስ እና በምህጻር ኢፕሶስ ተብሎ የሚጠራው የገበያዎች ምርምርና የህዝብ አስተያየት ግምገማ ተቋም ያወጡት የህዝብ አስተያየት ባይደንና ትራምፕ እኩል የመራጭ ድጋፍ እንዳላቸው ያሳየ ሲሆን ሚሼል ኦባማ ከትራምፕ ጋር ቢፎካከሩ ግን ከ10 ነጥብ በሚበልጥ መጠን እንደሚያሸንፏቸው አመልክቷል። የቨርጂኒያ ዩኒቨርሲቲው ሌሪ ሳባቶ እንደሚሉት ግን ሚሼል በፍጹም አያደርጉትም።
She's much too smart after 8 years in the White House to want to go back, much less to be president.
እንዲህ ያሉ በጣም አዋቂ ሰው ሆነው ፕሬዝዳንት መሆን ይቅርና 8 ዓመት ሙሉ ወደ ኖሩበት ወደ ዋይት ቤተ መንግስት ተመልሶ መግባት እንኳን አይፈልጉም። ስለዚህ ለሌቱ ሙሉ እከሌስ እከሌስ ይያል በመላስብትን ጣራ ልናደርግ እንችላለን። መጨረሻ ላይ ጥያቄው የፓርቲውቹ ለመሆን ብርቱ ተነሳሽነት ያለው ማን ነው ወይም ማን ነው ለዘመቻ የሚውል ገንዘብ መዋጮ መሰብሰብ የሚችልና አስፈላጊውን የብዙሃኑን የፓርቲው ጉባኤተኞች ድጋፍ ለማሰባሰብ እድል ያለው የሚለው ነው።
ለማንኛውም ፕሬዚደንት ባይደን በእጩ ተፎካካሪነቱ የሚገፉበት ከሆነ በሚቀጥለው ወር ቺካጎ ከተማ ላይ እስከሚካሄደው የዲሞክራቲክ ፓርቲው ጉባኤ ድረስ በመላምት ሌሎች ስሞች መነሳታቸው መቀጠሉ የሚቀር አይመስልም።
በኢትዮጵያ ግጭት ተባብሶ በቀጠለባቸው ክልሎች የመንግስት የጸጥታ ስርዓት ተደራሽነት መዳከሙ ሲገለጽ ዜጎችም ለጠለፋ ለስርቆትና ዝርፊያ ይብሱንም ህይወት እስከማጣት ለሚያደርሱ ጥቃቶች ተጋላጭ እንደሆኑ በተደጋጋሚ ይነገራል። ለመሆኑ የሰላም እጦት በሀገሪቱ ምጣኔ ሀብትና በአፍሪካ ቀንድ ደህንነት ላይ የጋረጠው አደጋ ምን ይመስላል? ተከታዩ ዘገባ ይህንን ይቃኛል።
የዩናይትድ ስቴትስ ውጭ ጉዳይ ቢሮ በጎርጎሮሳውያኑ ሐምሌ 31 2023 ባወጣው የጉዞ ማማከሪያ ወደ ኢትዮጵያ የሚጓዙ ዜጎች ጉዟቸው ተገቢ መሆኑን ቆም ብለው እንዲያጤኑ የሚያሳስብ ሶስተኛ ደረጃ ማስጠንቀቂያ አውጥቷል። በኢትዮጵያ ካሉ የድንበር አዋሳኝ ከተሞች በተጨማሪ በ8 ክልሎች ድንገት የሚገነፍሉ አመጽና ግጭቶች ወንጀል ሽብርተኝነት ጠለፋና የኮሙኒኬሽን መቆራረጦች መኖራቸው ለዚህ ውሳኔ በመክንያትነት ሰፍሯል። ይህም በሀገሪቱ የቱሪዝም ዘርፍ ላይ ትልቅ ጠባሳ የጣለ ነው። የመብቶችና ዲሞክራሲ እድገት ማዕከል ዳይሬክተር አቶ በፍቃዱ ኃይሉ የሰላም እጦት ሀገሪቱን ከፍተኛ ለሆነ የምጣኔ ሀብትና የዲሞክራሲ እጦት አጋልጧታል ይላሉ።
በብዛት የሚከታተለው የተባበሩት መንግስታት የሰብአዊ እርዳታው ጉዳይ ኦቻ የሚባለው በየጊዜው የሚያወጣው አክሴሲቢሊቲ ሪፖርት አለ። ተደራሽ ናቸው ወይስ አይደሉም ወይ የሚለው ላይ ነው። ከጊዜ ጊዜ የተለያየ ይቀያየር እንጂ በቦታ አንዳንድ ጊዜ ጭራሽ ተደራሽ አይሆኑ፣ ሌላ ጊዜ ደግሞ ሌላ ቦታ ሊሆን ይችላል። እና እነዚህ እንግዲህ ትልልቆቹ ሶስቱ ክልሎች ማለትም ኦሮሚያ፣ አማራና ሶማሌ ክልል ማለት ነው፣ ትግራይ፣ ቤኒሻንጉል ጉሙዝ፣ ጋምቤላ የመሳሰሉትን ክልሎች የሚያዳርስ ወደ እነዚህ አካባቢዎች አትሂዱ፣ ከሄዳችሁ ከፍተኛ ጥንቃቄ አድርጉ የሚሉ ማስጠንቀቂያዎች ኤምባሲዎችን ማቀፍ የተባበሩት መንግስታት ኤጀንሲዎችን አማካኝነት እንትን እያለ በሰላም ግንባታ ላይ እንደሚሰራ ሰው ከዚህ በላይ በጣም የሚያሳስብ ነገር የለም። በመሰረቱ አንድ መንግስት ዋነኛ ኃላፊነቱ ሰላምና መረጋጋትን ማስፈን ነው። ሰላምና መረጋጋት በሌለበት ሁኔታ ሰብአዊ መብቶች አይከበሩም፣ ዲሞክራሲያዊ ስርዓት መዘርጋት አይቻልም፣ ሶሻል ወርከር ወይም ማህበራዊ ስርዓት ይናዳል።
የሀገሪቱ የሰላም እጦት ቀውስ ከፍተኛ የሆነ ምጣኔ ሀብታዊ ጉዳት እያስከተለ መሆኑን ኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ተመራማሪ ዶክተር አረጋሽ ሁነቴም ያረጋግጣሉ።
ግጭትና አለመረጋጋት ያለው በዋናነት ኢትዮጵያ የግብርና ምርት ትልቁን ድርሻ አምባች የሚባሉት ኦሮሚያ ክልል፣ አማራ ክልል ናቸው። እነዚህ ክልሎች 75% አካባቢ የሚጠቀሙ ከዛ በላይ የሚሆነው የግብርና ምርት የሚያመርቱት ናቸው። እንዳለመታደል ነው ደግሞ ግጭትና አለመረጋጋት እንደዚህ አካባቢ ነው እየበዛና እየበረከት ያለው። ይህም ምንድን ነው? አንደኛ ራሱ አምራች ኃይል የሚባለው ግጭቱና አለመረጋጋቱ እርሱን ቀጥታ ስለሚነካው የመጀመሪያው የሚጎዳ ሱ ነው። ሁለተኛው ደግሞ የተመረጡ ምርቶች ጉዳት ይደርስባቸዋል፣ ይቃጠላሉ፣ ይወድማሉ። ሁለተኛው አቅጣጫ ይሄ ነው። ሶስተኛው ደግሞ የተመረጡ ምርቶች ጉዳቱንም አልፈው እንኳን ከተመረጡ በኋላ ወደ ተጠቃሚው እንዳይደርሱ መንግስት ትራንስፖርቶች እንደልብ አለመገኘታቸው፣ መዘጋታቸው ወደ ማዕከላዊ ገበያው እንዳይቀርቡ ያደረጋቸው በመሆኑ ማለት ነው። ግብአትም አገኙ ያደርጋቸዋል አምራቾቻችንም ማለት ነው።
ተራረጋ አያይዞም ሀገሪቱ ቅድሚያ መስጠት የሌለባት ፕሮጀክቶች ላይ ማተኮሯ፣ ይባስ ብሎም ግጭት ውስጥ መሆኗ ለስራ አጥነት፣ ለዋጋ ግሽበትና ቀጥተኛ የሆነ የውጭ መዋለ ንዋይ ፍሰት እጥረት እንዳጋለጣት ይገልጻሉ።
በግጭትና አለመረጋጋት ምክንያት አንዱ ቅድመ ሁኔታ ስለሚበላሽ ማንም የውጭ ባለሀብት ወደ ሀገር መጥቶ ኢንቨስት ማድረግ አይፈልግም። በዚህ ባለች ስለዚህ ይህን ሌላው የኢኮኖሚው ክፍል ነው በእጅጉ ከሚጎዱት አንዱ የፎሬን ዳይሬክት ኢንቨስትመንት ወይም ከውጭ ከፍተኛ ኢንቨስትመንት ነው። እነዚህ እንደ ዋና ዋና አነሳን እንጂ ለምሳሌ የመንግስት የበጀት መቃወስ ሁሉ አንዱ ምክንያት በጀቱ እንዴት ይቃወሳል ካልሽ አንደኛ የወጪ አቅጣጫውን ያጣምምበታል ወይም ያሰሩበታል። ሌላኛው ደግሞ ገቢ እንዳይሰበስብም አድርጎታል። ለምሳሌ ዘንድሮ ትልልቆቹ ክልሎች ገቢ እርግጠኛነት ቁጥሩን በኋላ ቼክ ማድረግ ያለች መሰብሰብ አልቻሉ በሰጥፈው በሽታ በአማራ ክልል ግማሽን ፐርሰንት የተሰበሰበ አይመስለኝም። ኦሮሚያ ክልልም እንደዚህ አክስ የምንለውን አልሰበሰቡም ማለት የመንግስት የበጀት ጉድለቱ በእጅጉ ይባስ ሄዷል።
እንደሚታወቀው የ2015 በጀት ዓመት በተጠቀቀ ጊዜ 5% ወይም 26% የሚሆነው የሀገሪቱ በጀት ለጦርነት ጉዳት ማቋቋሚያ፣ ለተያያዥ ወጪዎች እና ለብድር መክፈያ ነው የተባለው። ይህ ማለት ይህ ጦርነት እየተራዘመ ሄደ ማለት የመንግስት የበጀት አቅጣጫም ከካፒታል በጀት መንደቅ ወደ ሪከረንት በጀት ወደ ምርታማ ወደ አልሆነው የበጀት አቅጣጫ እያዘነበለ ይሄዳል።
የመብቶችና ዲሞክራሲ ልማት ማዕከል ካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ ይህ ግጭትን ተከትሎ የመጣ ስራ አጥነትና ምጣኔ ሀብታዊ ችግር በሀገሪቱና ብሎም በምስራቅ አፍሪካ ጭምር የሰብአዊ ቀውስ ሊያስከትል እንደሚችል ይናገራሉ።
የኢትዮጵያ ግጭቶች ስናያቸው ከጊዜ ወደ ጊዜ እየተባባሱ እና እየከፉ የሚመጡ ይመስላል። ኢትዮጵያ አንደኛ በአፍሪካ ሁለተኛ የህዝብ ብዛት ያላት በጣም ትልቅ ሀገር ነች። ኢንተርናል የፖለቲካል ዳይናሚክሱም በጣም ውስብስብ ነው። ታሪካዊ ፋይዳዋም በጣም ወሳኝ ነው። በምስራቅ አፍሪካ ውስጥ ደግሞ የሰላም እና መረጋጋት ዋነኛ አንከር ተደርጋ ነበር የምትወሰደው በዓለም አቀፍ ኮሚኒቲም ሳይቀር ማለት ነው። ምክንያቱም እስከ ቅርብ ጊዜ ድረስ ኢትዮጵያ በጣም የሰላም አስከባሪ ወታደሮችን በተለያዩ የአፍሪካ ሀገራት እስከ ማስተማራት ድረስ የምትታወቅ ሀገር ነበረች። አሁን ግን አንደኛ ራሷ የችግር ምንጭ፣ የስደተኞች ምንጭ ልትሆን ትችላለች። ከዛም ውጭ ደግሞ የኢትዮጵያ ህብረተሰብ ከጎረቤት ሀገራት ህብረተሰብ ጋር በጣም የተሳሰረ ነው። ለምሳሌ ደቡብ ሱዳን ያለው የኑዌር ማህበረሰብ እና የጋምቤላ ውስጥ ያሉ የኑዌር ማህበረሰቦች አንድ አይነት ቋንቋ፣ አንድ አይነት ባህላዊና ስነ ልቦናዊ ትስስር ያላቸው ናቸው። ኦሮሚያን በኩል እንደዚህ ልታገኝ ትችላለች እና ዙሪያውን ብትዞሪ ከጎረቤት ሀገራት ጋር ያለን ቁርኝት በጣም ስር የሰደደ ነው እና የኢትዮጵያ ሰላም ማጣት የጊዜ ጉዳይ ነው እንጂ የጎረቤት ሀገራትን ሰላም ማጣት የሚያስከትል ነገር።
በተለያዩ የኢትዮጵያ ክልሎች ፖለቲካ ጥያቄ በማንሳት በውጊያ ላይ ከሚገኙ አካላት ውጪ ለሚፈጸሙ የአፈና እገታና ስርቆት ወንጀሎች የፌዴራል መንግስት ቁርጠኝነት ባለው ሁኔታ እርምጃ ለመውሰድ ተነሳሽነት የለውም የሚል ቅሬታ ከተለያዩ ዜጎች በተደጋጋሚ ይሰማል። ይሁን እንጂ አቶ በፍቃዱ ለዚህ ምክንያቱ የተነሳሽነት ጉድለት ሳይሆን አዲሱ የብልጽግና መንግስት ራሱን በማደራጀትና በተለያዩ ግጭቶች በመጠመዱ የተነሳ የመጣ የአቅም እጦት ነው ይላሉ።
አንድ ሀገረ መንግስት ውስጥ ተማጭ መንግስት ሞኖፖሊ ቫይለንስ ወይም ደግሞ የነውጥ ኃይል የበላይነት በጥጥር ሊኖረው ይገባል እና የኢትዮጵያ መንግስትም ይህንን የሚጠላ ለምሳሌ ፋኖ የሚባሉትን ኃይሎች እንዲሁም የሸኔ ብሎ የሚጠራቸው የኦሮሚያ ኃይሎችን ወይም ሌሎችን በሙሉ ሙሉ ለሙሉ ተቆጣጥሮ ብቸኛው የኃይል ወይም የነውጥ ኃይል የበላይነትን መቆጣጠር የሚጠላ አይመስለኝም። ስለዚህ መንግስት ራሱ አንድ ተዋናይ ነው በዚህ። ምክንያቱም ነገርየው ስልጣን ኤሌመንት ስልጣን መቆጣጠራለን የሚሉ እና ነው ስልጣን መቆጣጠር ያለብኝ እኔ በምርጫ የመጣሁት እኔ ብሎ ነው የሚከራከረው። ስለዚህ ተዋናይ ስለሆነ ነገር ግን ማሸነፍ ስላልቻለ ነው የሚሆነው ብዬ ነው የማስበው እንጂ የቁርጠኝነት ማጣት አይመስለኝም።
አቶ በፍቃዱ የኢትዮጵያ መንግስት ግልጽ የሆኑ ውይይቶችና ምክክሮች ያለማድረግ የአመራር ልምዱ ዜጎች መንግስትን እንዲጠራጠሩና የደህንነት ስሜት እንዳይኖራቸው የሚያደርግ ህጸጽ መሆኑንም ጠቁመዋል።
ከዚህ በፊት የኢትዮጵያ መንግስት ወይም የብልጽግና መንግስት የሚከተለውን አመራር ስታይል ፓተርናሊስቲክ ወይም ደግሞ የወላጆችን ያሳዳጊ ዘዬ ብዬ ገልጨው ነበር። ይህንን ያልኩበት ምክንያት ምንድን ነው? ወላጆች ልጆቻቸውን ሳይነግሯቸው የሚያደርጉትን ነገር ኤክስፕሌን ሳያደርጉ ወይም ማብራራት ሳይጠበቅባቸው እንዲያምኗቸው ይጠበቃል። ስለዚህ መንግስት ምንም አይነት ግልጽነት ማብራሪያ ሳያደርግና ዜጎቹን ሳያሳትፍ እኔም አደርግላችሁ አምናችሁ ተቀበሉ በቅንነትና በበጎ አላማንም አደርግላቸው የሚል አዝማሚያ ይከተላል። ለምሳሌ
የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ከፍተኛ ተመራማሪ ባለሙያው ዶክተር አረጋሹ መቴ የኢትዮጵያ ምጣኔ ሀብት ቀውስ ከፍተኛ የሆነ የስራ አጥ ቁጥር በመፍጠር ከምስራቅ አፍሪካ አልፎ ወደ አውሮፓ ሊሻገር የሚችል የፍልሰት ችግር ሊያጋልጥ ይችላል ይላሉ።
ይሄ በጣም ትልቅ ህዝብ ያለበት ሀገር ሰላማዊ ሁኔታውን እየቀነሰ እየቀዘቀዘ እያጣየለ ማለት በአራቱም አቅጣጫ ይሄ ምናልባት የማህበረሰብ ፍንጠት ሊኖር ይችላል። ይሄ ደግሞ ሌሎች ሀገሮች ጎረቤቶች ብቻ ሳይሆን ተሻግሮ ሌላውንም አውሮፓንም አገሮችንም የሚያስቸግር የሚያጠቀልል የሰው ፈጠር ይችላል።
ዶክተር አረጋሹ መቴ ለዚህ መፍትሄ በዋናነት ሰላምና መረጋጋትን ማምጣት ጥሎም እንደ ግብርና ላሉ የምጣኔ ሀብት ዘርፎች ትኩረት እንዲደረግ ምክረ ሀሳብ ለግሰዋል።
የፖለቲካ ሰዎች አሉ፣ የተሻለ ከኛ ከኔ የተሻለ የሚያስቡ ጋቡ ልምዱም ያላቸው ሰዎች አሉ። ይህንን እንዴት አድርጌ ማስወገድ አለብኝ የእነሱ ስራ ድርሻ ይሆናል። ይህን የቅድሚያ ቀናት ስጡ መወገድ ያለበት ከዛ በኋላ ወደ ኢኮኖሚ ፖሊሲ ወደ ኢኮኖሚ ስትራቴጂ በጣም ማሰብ የሚችለው መጀመሪያ ይህን ግጭትና ለመረጋጋቱን በአጭር ስናስቀርስ እናስወግድ ነው። ከዛ በኋላ ደግሞ ወደ ፕሮጀክቶች ከሄደን ፕሮጀክቶችን በምንመርጥበት ጊዜ የትኛው ፕሮጀክት መጀመሪያ መተግበር አለበት ሚለውን ካየን ኢኮኖሚው ላይ የተሻለ ረጅም ጊዜ የኢትዮጵያ ኮምፓራቲቭ አድቫንቴጅ የሚባል ነገርም አለ። ወይም ደግሞ የጸጋዋ የትኛው የትኛው ትንሽ ወጪው ብዙ ምርት ልትሰጥ ብዙ ምርት ልታገኝበት ምችው። ከዛም ደግሞ ዓለም አቀፍም ኢኮኖሚያዊ ትስስሩም ደግሞ ከፍ ያለው ሴክተር ነው። ለምሳሌ ግብርናውን በመጀመሪያ ፕራዮሪቲ ቢደረግ፣ ኢንዱስትሪው በመጀመሪያ ፕራዮሪቲ ቢደረግ፣ ኮንስትራክሽኑ ፕራዮሪታይዝ ቢደረግ፣ እነዚህ የኢኮኖሚ ላይ የሚኖራቸው አስተዋጽኦ ከፍተኛ ነው። ስራ አጥ ቁጥሩን በመቀነስ ደረጃ ከፍተኛ ድርሻ ይኖራቸዋል። የዋጋ ግሽበቱን በመቀነስ ደረጃ ከፍተኛ አስተዋጽኦ ይኖራቸዋል። ወደ ውጭ የምንልከውን ምርት ምጣኔን በመጨመር የተሻለ ድርሻ ይኖራቸዋል። የአገልግሎት ዘርፉ ምን ነው ቀጥሎ ሊመጣ የሚችል ነው።
የካርድ ኢትዮጵያ ዳይሬክተር አቶ በፍቃዱ ኃይሉ በበኩላቸው ሰላምን ለማምጣት ሁሉም የግጭት ተሳታፊ አካላት የተካተቱበት በመተማመን ላይ የተመሰረተ ፖለቲካዊ መፍትሄ እንደሚያሻ አሳስበዋል።
ለምሳሌ በኢትዮጵያ አሁን መንግስት መሪ የሆኑ ሀገራዊ ምክክር የሚባል አንድ ኢኒሼቲቭ አለ፣ እንዲሁም ደግሞ የሽግግር ፍትህ የሚባል ኢኒሼቲቭ አለ። እነዚህ ነገሮች በጣም አስፈላጊ ናቸው። በተለይ ፍትህ አግኝተን የምንሄድበት እድል ይሰጡናል። ነገር ግን እነዚህ ሂደቶች ምን ያህል አቀኝነት አለባቸው ስንል በፖለቲካ ፓርቲዎችም በተለያዩ ተዋናዮችም ቢሆን ሙሉ እምነት የለም። ምክንያቱም አቀኝነት በመንግስትም ይሁን በሌሎች ተዋናዮች ዘንድ በተለይ በመንግስት መንግስት መሪ እስከሆኑ ድረስ የለም እንጂ እነዚህን ሁለት ኢንስትሩመንቶች መጠቀም ይቻል ነበር። ግን ዞሮ ዞሮ መንግስት ላይ ትልቁ ሸክም ቢኖርም ሌሎች ተዋናዮች የራሳቸውን ድርሻ የላቸውም ማለት አለ። ፌደራል መንግስት አለ፣ የክልል መንግስታት የራሳቸው የተወሰነ ዲግሪ ኦቶኖሚ አላቸው። እንዲሁም ደግሞ የትጥቅ ትግልን የመረጡ የተለያዩ ተዋናዮችን ቢሆኑ በሰላማዊ መንገድ የኢትዮጵያ ችግር እንዲፈታ የራሳቸውን አስተዋጽኦ ማድረግ አለባቸው። ስለዚህ መጀመሪያ ከሀገራዊ ምክክሩ ይሁን ከሽግግር ፍትሁ በፊት በእኔ በኩል የፖለቲካ እርቅ ወይም እርቀ ፖለቲካ ያስፈልጋል ብዬ አስባለሁ። የተለያዩ የማህበረሰብ ክፍሎችን እያንቀሳቀሱ ያሉ እና በነውጥ እየተሳተፉ ያሉ በነውጥ ላይ የማይሳተፉ የፖለቲካ ኃይሎች መጀመሪያ የፖለቲካ ድርድር ማድረግ አለባቸው። ከዛ በዛ ፖለቲካ ድርድር መሰረት መጠነ ሰፊ ሁሉን አካታች አቀኝነት የተሞላበት የፖለቲካ እርምጃ ያስፈልጋል ብዬ አምናለሁ።
በኢትዮጵያ እስካለፈው መስከረም ወር ድረስ 2.9 ሚሊዮን ሰዎች ከመኖሪያ ቀያቸው በግጭት ምክንያት ሲፈናቀሉ 141 ሺህ የሚሆኑ ኢትዮጵያውያን ስደተኞችና ጥገኝነት ጠያቂዎች በጎረቤት ሀገራት እንደሚገኙ የመንግስታቱ ድርጅት የሰብአዊ ጉዳዮችን ጠቅሶ ሂዩማን ራይትስ ዋች በጥቅምት 24 2016 ባወጣው ሪፖርቱ አስታውቋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ተከታዩ ዘገባችን ደግሞ በኦቲዝም ላይ ያተኩራል። በኦቲዝም የተጠቁ ልጆችን እንዴት ስኬታማ ማድረግ ይቻላል? ስምንሽ የቆየ ዘገባ አላት።
ላለፉት 17 ዓመታት ከኦቲዝም ጋር የኖረው ናታን ብስክሌት ሲነዳ፣ ቤት ሲያጸዳ፣ እቃ ሲያስተካክል ወይም ቃላቶችን አውጥቶ ስሜቱን ለመግለጽ ሲሞክር ማየት ለወላጆቹ ትልቅ ስኬት ነው። ምክንያቱም እናቱ ራሄል አባይነህ እንደምትለው ናታን በሁለት ዓመት ከስምንት ወሩ የኦቲዝም እክል እንዳለበት የነገራቸው ሐኪም የእድሜ ልክ በሽታ ነው፣ ተስፋ ቁረጡ በሚል ተስፋቸውን ሊያጨልሞ ሞክሮ ነበር።
ኦቲዝም አለበት፣ ሲቪየር ነው እና የእድሜ ልክ የወላጅ በሽታ ነው፣ እንደዚህ ሆኖ ነው የሚኖረው። ትምህርት ቤት ካገኘሽ ፈልጊለት፣ ትምህርት ቤት ግን ቦታ የለም እና በጣም አዘንኩኝ። እንዴ ዶክተር፣ እኔ እኮ እግዚአብሔርን ማመን ሰው ነኝ እና አይከብድም ወይ ኤቲክስ ውስጥ ይፈቅድልሃል እንዲህ ለማለት? በኦቲዝም ስለማታውቂም ስትታወቂው ልክ እንደሆንኩ ይገባሻል። ባለቤቴም አብሮኛል፣ ደንግጦ ነበር የሚያየው። ተያይዘን ወጣን። በቃ አለቅሳለሁ፣ አልቃሻ ነኝ። በደንብ ለይ
ራሄል ኖኖ እያለች በፍቅር የምትጠራው ሁለተኛ ልጇ ናታን ሲወለድ ኦቲዝም ስለሚባለው ከአንጎል እድገት ጋር የሚያያዝ እክል ምንም የምታውቀው ነገር አልነበረም። ነገር ግን ከሌሎቹ ሁለት ልጆቿ በተለየ ሁኔታ የሚያሳየው ባህሪ ጥያቄ ይፈጥርባት ነበር።
ለምሳሌ 10 ጊዜ ብትጠሪው ሁለቴ ዞር ካለልሽ ጥሩ ነው፣ ሲቀሙት ጸጥ ብሎ ነው የሚለው እና አንድ ቦታ ላይ 3 ሰዓት 4 ሰዓት ይቀመጣል። የሚደረድራቸው ጫማ ቤት ውስጥ ጫማ ይወዳል እና ጫማ ሰብስቦ መደርደር ነው። ያለ ምክንያት ይስቃል፣ ያለ ምክንያት ያለቅሳል። የአይ ኮንታክት የለውም ምንም እና አንዳንድ ጊዜ እጁን ይነክሳል። ከጊዜ በኋላ እስፔሻሊ ከአንድ አመት በኋላ ኃይለኛ የሆድ ድርቀት፣ እንቅልፍ አለመተኛት። በደንብ በቃ አንድ ልጅ እያደገ ሲመጣ ብለሽ የምጠብቂያቸው ነገሮች በሙሉ እሱ ጋር የሉም።
ራሂል በልጇ ላይ የምትመለከታቸውን እነዚህን ያልተለመዱ ባህሪያት ለመረዳትና በተለይ ከተወለደ ጀምሮ እጅግ ያሳስባት የነበረውን የሆድ ድርቀት በሽታ ለማዳን በርካታ የሕክምና ባለሙያዎችን ጎብኝታለች። ችግሩን ተቀብላ ለመፍትሄው ራሷን ማዘጋጀቷ ናታን ዛሬ ለደረሰበት ስኬት ዋና መሰረት መሆኑን ትናገራለች።
አውቲዝም አለበት ሲባል ለወላጅም ጥሩ ነው ለልጅም ጥሩ ነው። አንደርስታንድ ታርጌት ልጅሽ ያለበት ነገር አለማወቅ ነው ከባድ። አሁን አንዳንድ ወላጅ ቶሎ አክሰፕት ሳያደርጉ ሲቀር ምን ያህል ልጁን እንደሚገሉት ምን ያህል እነሱስ እንደሚጎዱ እኔ እኮ ኦቲዝም ሆኖም ባላቅ ኖሮ ከነድርቀቱ ስንት አመት ይጓዛል ልጅ ከነውድመው የኛ ስለክ ሶስቱን ሆዱ በታች በቁጥር ያለው እና አለማወቅ መፍትሄ አይደለም።
ራሂል አሁን ከራሷ ልጅ አልፋ በመቶዎች ለሚቆጠሩ ከኦቲዝም ጋር የሚኖሩ ልጆች ህይወት መቀየር ምክንያት የሆነውን ነህሚያ የኦቲዝም ማዕከል ከከፈተች 13 አመታትን አስቆጠረች።
ማንኛውም በጣም የተጎዱ ሁለተኛ አመጣጣቸው ራስ ወስደሽ ጣይልኝ አብዛኛው ወላጅ በቃ እኔ ሳላየው ያው እናትነት አለ አይደለ ወስደሽ ጣይልኝ እኔ ሳላየው በቃ ከአቅሜ በላይ ነው አቅቶኛል አይነት ነገር ነው ተስፋ መቁረጥ ይለወጣል ብሎ አለማሰብ እንዳልኩሽ ወይ ላይ ላይ ካካረጋል በራሱ እጅ አይበላም በባህሪያቸው በራሱ ሬስትለስ ስለሆኑ ያንን አስሬው ነው ሙለው ይሄ በቃ የመሰላቸት የመማረር አይነት ነገር ነው። ከዛ ምንድነው ማድረግ የመጀመሪያው በጣም ለፈጉዳችን ናት ነው ይሄ እንዲመጣ ይመጣል ይሰማኛል ተቃቃለና በመገረም ነው የሚያዩት።
ነህሚያ ውስጥ ከ30 በላይ ልጆች በተደረገላቸው ተገቢ የሆነ ድጋፍ ስልጠናና ክትትል መሻሻሎች አምጥተው ወደ መደበኛ የትምህርት ተቋማት መቀላቀል መቻላቸውንም ራሂል ትገልጻለች።
ለመደኮ ተከብሎ በደስታ ነው የሚነቁሽ። ከዛ በኋላ አትጂያቸው ለውጥ እንደሚያመጣ አንድ ስቴፕ ካሳየሻቸው የሚቀጥለው እነሱ ራሳቸው ይሰሩታል። ለምን እስከዛሬ ድረስ ጋይድ የሚያደርጋቸው ሰው ነው የሌለው? እጅ አብራ ትጠብቀዋለች እኮ አብራ ትይዘዋለች ምንም ምንም ቢሆን ግን አብራ ስትጠብቅ አብራ ማስተማር እንዳለባት ነው እናሰለጠናት።
በተባበሩት መንግስታት ድርጅት ጥናት መሰረት ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት የአእምሮ እድገት መዛባት እክል በዓለም ላይ ከሚወለዱ 100 ህጻናት አንዱ ላይ ይከሰታል። ሆኖም ብዙዎቹ ኦቲዝም ያለባቸው ሰዎች ነገሮችን በተለየ መንገድ በማየት ልዩ ትኩረት በመስጠት በስዕል በሙዚቃና ሌሎች የትምህርት አይነቶች ብቃት እንዳላቸው ማስመስከር ችለዋል። በዓለም ዙሪያ ትልቅ ደረጃ መድረስ የቻሉት የማይክሮሶፍት ባለቤት ቢል ጌትስና የቴስላ ኩባንያ መስራች ኤሎን መስክም ለዚህ ተጠቃሽ ናቸው። አዜብ አታሮ በዩናይትድ ስቴትስ የኢትዮጵያና የኤርትራውያን የልዩ ፍላጎት ማህበረሰብ መስራች ስትሆን ከኦቲዝም ጋር አብሮ የኖረው የ22 አመት ልጇ በተለያዩ ሱቆች ውስጥ ተቀጥሮ ሰርቷል። አሁን ደግሞ በኮምፒውተር ዲጂታይዜሽን ሙያ ሰልጥኖ በሆስፒታል ውስጥ እንደሚሰራ ተናገራለች።
ፒያኖውን ሞክረናል፣ እግር ኳስ ጨዋታውን ሞክረናል፣ ስዕል መሳሉን ሞክረናል፣ ትምህርት ማስተማሩን አካዳሚክሱን ሞክረናል። አሁን አንድ ጊዜ ምን ይሆናል አንድ ግሊስ ተመጣና ልጅሽን ኮምፒውተር ላስተምረው ትለኛለች። ኧረ እባክሽ እኔ ልጅ ኮምፒውተርስ በቃ ታቆጣ ግድ የለሽም ማለት ስትወስደው ለምን ጎበዝ አይሆንም? እኛ በቃ ራሳችን ተደነቅን። ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት የኛ ወላጆች ኃላፊነት ነው።
ከኦቲዝም ጋር የሚኖሩ ልጆች ካላቸው አቅምና ፍላጎት ተነስተው ተገቢው ድጋፍ ከተደረገላቸው ትልቅ ቦታ የመድረስ አቅምና ችሎታ አላቸው የምትለው አዜብ የዛ ዋና ኃላፊነት ግን ከወላጆቻቸው እንደሚጀምር ታሰምርበታለች።
እኛ ቤተሰቦች በፈጠነው መጠን ነው ሌቭል 3 የመጨረሻ ኢምፓክትድ ሆኗል ምትዩ ልጅ እንኳን ትሬን ከተደረገ የተወሰነ ነገር መስራትች።
ራሂልም ለዚህ ምስክር ናት። በነህሚያ ውስጥ ከመታገዛቸው በርካታ ልጆች ጋር ትክክለኛውን ድጋፍ እያገኘ ያደገው ናታን ዛሬ አይችልም የሚባል ከነበሩት ውስጥ አብዛኞቹን ማድረግ ችሏል። ራሂል እንደምትለው እድሉን ቢያገኝ ደግሞ ዋናተኛ መሆንም ይችል ነበር።
ውስጥ ምንም ስራ እንድንሰራ አይፈልግም። ብቻ ለኔ መኪና ባልነዳ ቢነዳልኝ ራሱ ደስ ይለዋል። እና ቶሎ ብሎ ቤልትስቱንም ያደርግልኝ ሞተርም ያስነሳልኝ እሱ በቃ መርዳት ብቻ ነው የሚያስበው ማገዝ። አሁን ተመቻቸው ነገር ቢሆን ምናልባት ዋናተኛም ሊሆን ይችል ነበር። አሁን እኛ ሀገር ያው ምንም አክሰሱ የለም እንጂ ምን ሰጥተናቸው ነው ምንም እንጠብቀው እንጂ በሌላው ዓለም እኮ ብዙ ደረጃ የደረሱ ልጆች አሉ። ብያየን በቂ ማቴሪያል፣ በቂ ስልጠና፣ በቂ እንትን ካገኙ ከማናችንም የተሻለ ጭንቅላት ይዘው ወደዚህ ምድር እንደመጡ ሁሉም ሰው ምስክር ነው። ስለዚህ የነዚህ ልጆች ጭንቅላት የነዚህ ልጆች አመለካከት እንዴት እንጠቀምበት በሚለው ህብረተሰቡን ፎከስ አድርጎ ቢሰራ በጣም ውጤታማ እንሆናለን ብዬ አስባለሁ።
አዜብ የምትመራው የኢትዮጵያና ኤርትራውያን የልዩ ፍላጎት ማህበረሰብ በኢትዮጵያ ለሚገኙት የጆይ ማዕከል ምሉ ፋውንዴሽን እና ነህሚያ ስልጠናዎች በመስጠትም ድጋፍ አድርጓል።
የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዝናቸው መሰናዶዎች እዚህ ላይ ተጠናቀዋል። በነገው ምሽት በሌሎች ዘገባዎችና ዜናዎች እንጠብቃችኋለን። የደንገረም ሳስተናግዳችሁ ቆይቻለሁ። ዋና አዘጋጇ ጽዮን ግርማ፣ ኤልያስ አስማረ ስርጭቱን በማቀናበር፣ አበባዩ ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን ጋር በመሆን እስከናበታለሁ። ጤና ይስጥልኝ።